የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። የዕለተ ቅዳሜ ሐምሌ 22 2015 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት?
የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላ ማለት ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል። አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስተር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው።
ለምሽቱ ከተሰናዳው ቅንብር የተወሰደ ድምፅ ነው። ሙሉ ዘገባው ከዜና በኋላ ይቀርባል። በሁለተኛው የዝግጅታችን አጋማሽ ደግሞ መዝናኛችሁ የሙዚቃ ቃና ተሰናድቷል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ከዓለም ዙሪያ የተጠናቀሩ ዜናዎች ይሆናሉ የሚቀድሙት። አብራችሁን እንድታመሹ በአክብሮት እንጋብዛለን።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከቅዳሜ ምሽት ዜና ጋር እንግዶል ነኝ። በሱዳን የፈጥኖ ደራሽ ኃይሉ መሪ የሆኑት ጀነራል መሐመድ ሐምዳን ደጋሎ የሱዳን ሠራዊት አባላት ተቀናቃኛቸው የሆኑትን የሠራዊቱ አዛዥ ጀነራል አብዱል ፈታህ አልቡራንን እና ሌሎች ከፍተኛ ወታደራዊ አዛዦችን ይዘው ካስረከቡ ጦርነቱ በ72 ሰዓታት ውስጥ ቆሞ ሰላም ሊመለስ ይችላል ሲሉ መናገራቸው ተሰምቷል። ጦርነቱ ከጀመረ አንስቶ የመጀመሪያው ነው በተባለና ወታደራዊ ልብስ ለብሰውና በወታደሮቻቸው ታጅበው ትናንት አርብ በለቀቁት የአምስት ደቂቃ የቪዲዮ መልእክት ወደ ሰላም ለመመለስ ፍላጎት እንዳላቸው ሐምዳን ደጋሎ ተናግረዋል። ጦርነቱ ትናንት አርብም ቢሆን መቀዛቀዝ አላሳየም ነበር። ሕዝብ በብዛት በሚኖርባቸው የመዲናዋ ካርቱም መንደሮች የአየርና የሮኬት ጥቃቶች ደርሰው እንደነበር የኤኤፍፒ ዜና ወኪል ነዋሪዎችን ጠቅሶ ዘግቧል። ያርሙክ በተሰኘው የመሳሪያ ማምረቻና ማከማቻ ላይ ፍንዳታ እንደነበር የዓይን እማኞች መናገራቸውን ሪፖርቱ ጨምሮ አመልክቷል። የአፍሪካ ህብረት በኒጀር መፈንቅለ መንግስት የፈጸሙ ወታደሮች ህገ መንግስታዊ ስርዓቱን እንዲቀጥል አድርገው በ15 ቀናት ውስጥ ወደ ካምፓቸው እንዲመለሱ ጥሪ አድርጓል። የአውሮፓ ህብረት በበኩሉ በመፈንቅለ መንግስት መሪዎቹ ላይ ግፊት ለማድረግ ከዛች አገር ጋር በጸጥታ መስክ የነበረውን ትብብር እንዳቋረጠ አስታውቋል። የፕሬዝዳንታዊ ልዩ ጥበቃ ኃላፊ የነበሩት ጀነራል አብዱርሃማን ቲያኒ ትናንት በብሔራዊ ቴሌቪዥኑ ብቅ ብለው አዲሱ መሪ እርሳቸው መሆናቸውን አስታውቀዋል። በጂሃዲስቶች ጥቃት ችግር ላይ ባለችው አገር በምርጫ ስልጣን ይዘው የነበሩት ፕሬዝዳንት መሐመድ ባዙም ካለፈው ረቡዕ ጀምሮ ከቤተ መንግስቱ እንዳይንቀሳቀሱ ተደርገዋል። የአገሪቱ የጸጥታ ሁኔታ ተበላሽቷል በሚል በጀኔራል አብዱርሃማን ቲያኒ የሚመራው የፕሬዝዳንታዊ ልዩ ጥበቃ ኃይል ፕሬዝዳንት መሐመድ ባዙምን በመኖሪያቸው አግቷል። የአፍሪካ ህብረትና የአውሮፓ ህብረት የስልጣን ነጠቃውን ካወገዙት ዓለም አቀፍ አካላት ጋር ተቀላቅለዋል። የኒጀር ጎረቤቶች ማሊ እና ቡርኪና ፋሶ ባለፉት 3 ዓመታት ውስጥ ብቻ እያንዳንዳቸው 2 መፈንቅለ መንግስቶችን አስተናግደዋል። መፈንቅለ መንግስቶቹ ከአይሲስ እና ከአልቃይዳ ጋር ግንኙነት ባላቸው እስላማዊ ነውጠኞች የሚደርሰው ጥቃት ተገቢው መልስ አልተሰጠውም በሚል የተደረጉ ነበሩ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። የቻይናው የውጭ ጉዳይ ሚኒስትር ቺን ጋንግ ድንገት ከስልጣን ተወግደው መሰወር በዛች አገር ላይ ዓለም ያለውን እምነት የሚቀንስና የአገሪቱንም የመንግስት አስተዳደር ስርዓት ሊያሽመደምድ ይችላል ሲሉ ተንታኞች በመናገር ላይ ናቸው። የ57 ዓመቱ የውጭ ጉዳይ ሚኒስትር ቺን ጋንግ ከአራት ቀናት በፊት የቪየትናምና ስሪላንካ አቻዎቻቸውን አግኝተው ካነጋገሩ በኋላ ደብዛቸው ጠፍቷል። ቺን ጋንግ ከእርሳቸው ቀደም ብለው የውጭ ጉዳይ ሚኒስትር በነበሩት ዋንግ ይ መተካታቸውን የቻይናው ኮሚኒስት ፓርቲ አስታውቋል። የውጭ ጉዳይ መስሪያ ቤቱ መጀመሪያ ላይ ቺን ጋንግ በጤና እክል ምክንያት እንደተተኩ አስታውቆ ነበር። ሁኔታው ቻይና ባንድ ግለሰብ ላይ ማለትም በመሪው ሺጂንፒንግ መልካም ፈቃድ ላይ ተንጠለጠለች ሀገር አድርጓታል። የመንግስት ስርዓቱ ማደጋ ላይ ወድቋል ሲሉ በሲንጋፖር ብሔራዊ ዩኒቨርሲቲ በቻይና ፖለቲካ ጉዳይ ላይ ባለሙያ የሆኑት አልፍረድ ለቪዮኤ ተናግረዋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ከቺንጋንግ ጋር የተገናኙ ጽሑፎችን ከድህረ ገጹ ላይ አንስቶ የነበረ ሲሆን ትናንት አርብ የተወሰኑ መረጃዎችን መልሶ ለጥፏል። በመንግስት መስሪያ ቤቶች በኩል መናበብ እንዳልነበረ ያሳያል ሲሉ ተንታኞች ተናግረዋል። የቺንጋንግ ድንገት ከስልጣን መወገድ በግልጽ ምክንያቱ አለመገለጹና ያሉበት አለመታወቅ ዲሞክራሲያዊ ሀገሮች ከቻይና ጋር ያላቸውን የትብብር ሁኔታ በጥርጣሬ እንዳያዩትና እውነተኛ አጋር የመሆኗን ጉዳይ እንደገና እንዲያጤኑት ያደርጋል ሲሉ ተንታኞቹ ጨምረው ገልጸዋል። በመጨረሻ አድማጮች የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለባቸው 37 ዝርዝር ክሶች ላይ 3 ተጨማሪ ክሶች ባለፈው አመት እንደቀረበባቸው ታውቋል። አሜሪካ ኢራን ላይ ጥቃት ለመሰንዘር ያወጣችው ምስጢራዊ ወታደራዊ ሰነድን በሕገ ወጥ መንገድ ይዘዋል የሚል አንድ ክስ እንዲሁም 2 ክሶች ደግሞ የወሰዷቸውን ምስጢራዊ ሰነዶች በተመለከተ በሚደረገው ምርመራ ወቅት ሰነዶቹን ለመደበቅ፣ ለመቀየር፣ ለማጥፋት ወይም ለመቅደድ ሞክረዋል የሚሉ ናቸው። ከትራምፕ በተጨማሪ ፍሎሪዳ በሚገኘው ማራላጎ መኖሪያ ቤታቸው ውስጥ ይሰራ በነበረ ግለሰብም ላይ መመስረቱ ታውቋል። ትራምፕ ሰነዶቹን እንዲመልሱ በተደጋጋሚ ተጠይቀው እንደነበር በክሱ ላይ ተመልክቷል። በተጨማሪም ትራምፕና ረዳቶቻቸው በማራላጎ መኖሪያ ቤታቸው የሚገኝ የደህንነት ካሜራ የያዛቸውን ቅጂዎች እንዲሰርዝ አንድ የቤቱን ሰራተኛ ጠይቀዋል የሚል ክስ ቀርቦባቸዋል። ትራምፕ በተጨማሪም በአሜሪካ የተደረገውን የ2020 ምርጫ ውጤት ለመቀልበስና ሰላማዊ የስልጣን ሽግግርን ለማስቆም በኮንግረስ ላይ በተፈጸመ ጥቃት ላይ ያላቸውን ሚና በተመለከተ ክስ ይጠብቃቸዋል። ጥፋተኛ የሚባሉ ከሆነ ሁከት ሊከተልና ሀገሪቱንም ሊበታትን ይችላል ሲሉ ትራምፕ ያስጠነቅቃሉ። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ሐምሌ 22 ምሽት ፕሮግራማችንን ነው። ዝግጅታችንን ከአጭር ሞገድና ከኢትዮሳት ቪኦኤ 24 በተጨማሪ በዌብሳይታችን amharic.voanews.com ላይም መከታተል ትችላላችሁ። በምሽቱ ወደ ተሰናዳው ዘገባ በቀጥታ እንሻገራለን። ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት? የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አቋያ ባህሪው ያፈጻጸም ስልቱና የውጤት ማቀፉ ለተወጠነው የሽግግር ፍትህ አማራጭ የፖሊሲ ሐሳቦች የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ሥራ ገብቷል። አሁን ላይ የሽግግር ፍትህ በእርግጥም ለኢትዮጵያ ቢያስፈልጋትም ከጅምሩ የመንግስት ሚና ያንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የሕግ ባለሙያዎች ለአሜሪካ ድምጽ ገልጸዋል። በቀጣይም አደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቀር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ። አስማማው አየነው በጉዳዩ ላይ ተከታዩን መሰናዶ ያደርሰናል።
በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌደራል መንግስትና በህወሓት መካከል በፕሪቶሪያ ላይ የተፈረመውን ስምምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሐሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ያቀርቡ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስታዊ ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? የግባለሚዎቹ አቶ ያሬድ ኃይለማርያምና ያሬድ ስዩም እንደሚከተሉ ያብራሩታል።
የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች፣ በተለይም ደግሞ በሰው ስብዕና ላይ፣ አንድ ማህበረሰብ ላይ፣ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸው እና ትልቅ የፖለቲካ መሻገር ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ግዚያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው።
ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት ዓመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩን ይናገራሉ።
በተለይ በኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው ያለፉትን ዓመታት። ስለዚህ ከሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና አደባባይ ነው ሆኖ የመጣው። ተጠያቂነትን ከማስፈን ፍትህን ከማስፈን እና በዛው ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበት ሁኔታ ለማምጣት እንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው።
ኢትዮጵያ ያጋጠሟት አይነት ችግሮች ሲያለፉ የአፍሪካ ሀገራት የሽግግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል ይላሉ ጠበቃና የህግ ባለሙያ የሆኑት አቶ ያሬድ ስዩም።
ውጤታማ ሆኖ የሚነሳው የደቡብ አፍሪካ ሆኖ እንጂ ኬንያም፣ ሌሎችም ሀገሮች፣ ላይቤሪያም እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው።
ኢትዮጵያን በየመንግስት አለውት ውስጥ በተለያየ ጊዜ ይህንን የፍትህ ስራ ለመተግበር ሞክራለች የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸውን ይናገራሉ።
በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መጥቶ አያውቅም። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ በቀዳማዊ ኃይለስላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዴግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀሽ ክስ ተብሎ ለረጅም ጊዜ 7-8-9 ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ ተጠያቂነት ላይ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላ ማለት ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል።
የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ልትተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ ፖሊሲ ሐሳቦችን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ ፖሊሲ ሐሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የሥራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽህፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል።
ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፑሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ። መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
በኢትዮጵያ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ከመቼውም ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል።
የሽግግር ፍትህ ስርዓትን በማደራጀት በአገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ፍርሃት እውነትን ተጠያቂነትን ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል።
በዚህ ብሔራዊ ማስጀመሪያው ይይትም የሽግግር ፍትህ ለመተግበር የሚያስችሉ አምስት የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቀቦ የባለሙያዎች ቡድን አባል ናቸው።
አንደኛው አማራጭ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ 1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና ወነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው።
አሁን ለመከክር የቀረበው አማራጭ ፖሊሲ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ ሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሚተች ነገር ማለው ይላሉን።
በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም በከሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት ይሄ ትሩዝ ኤንድ ሪኮንሲሊየሽን ይሉታል በእንግሊዝኛው። እውነትንና እርቅን ማዕከል ያደረገ ፍትህን ማዕከል ያደረገ አይነት የሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ ጎን ተውና እርቅ ላይ ብቻ ያተኮረ አንተምተው የመባባል በእርቅ ብቻ ነገሮችን በመፍታት ላይ ያተኮረ የሽግግር ፍትህ አይነት አለ እና እነዚህን የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውን ብትከተል ወይም ሌሎችን ተጨማሪ አማራጮች ካሉ የትኞቹን ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘርፍ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው። የሚተቹ ጎኖችም አሉት።
ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያ አቶ ያሬድ ኃይለማርያም ከጅምሩ የመንግስት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል።
ኢትዮጵያ የሽግግር ፍትህ ስርዓት ሂደት ያስፈልጋታል። እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም፣ የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት፣ ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው። አሁን እንኳን የምክክር ስራው ተሰርቷል፣ ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማል እና በያ ኮሚሽን ነው የህዝብ ቅቡልነት ይኖረዋል፣ ተጠሪነቱ ለምክር ቤት ነው የሚሆነው፣ ታማኒነት ኖሮት የህዝብን ተሳትፎም የመጨመር ድል ስላለው በዛ አግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከመጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይይዘዋል የሚለውን ነገር ፖሊሲው አይጠቅስም በዝርዝር። ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ቢይዘው ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋለሁ።
ሌላው የህግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይም አደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ መንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል ይላሉ።
አንድ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለው ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። ምናልባት በሽግግር ፍትህ ስርዓት ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ። እና ይሄ በፍትህ ሚኒስቴር ስር ሆኖ ምን ያህል ተጽዕኖ ውስጥ አይወድቅም? አሁን መደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስቴር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖረው የሚደረግ ከሆነ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር በአንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይህም አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙ የሚያከራክር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለየ ተቋማቱም ለምን ፌል አደረጉ የነበረው ችግር ሲፈጠር አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው። የሽግግር ፍትህ አንዱ ትልቁ ጥቅሙ ወደፊትስ ምን እናድርግ የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው።
የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ።
ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ በፖለቲካው ዙሪያ ያሉ ሰዎችም ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው እንጠየቅ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ እንታረቅ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነፃና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም የገንዘብም የበጀትም ፍቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን ደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል፣ ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን፣ በባለሙያዎች ያስጠናል፣ ባለሙያዎችን ያማክራል፣ የሌሎች ሀገሮች ልምድ ያያል፣ ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካም ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ። እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። አለበለዚያ ግን ለምሳሌ የተፈጸሙ ጥፋቶች የወንጀል ተጠያቂነትም አብሮ ይኑር ቢባል እና ቅድም እንዳልከው በዚያውም በሰሜኑ ግጭት የመንግስት ታጣቂ ኃይሎች የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑ እና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀምጧል። ስለዚህ ያንን ተጠያቂነት ልታመጣ የምችለው ገለልተኛ ወገን ሂደቱን ይዞ እስካፈጻጸሙ ድረስ ሊከታተልና ሊያስፈጽም የሚችልበት ስልጣንና ትብብር ስታረግለት ነው። ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም ባለው የፖለቲካም ጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል እና ትልቁ ነገር ግን የመንግስት ቁርጠኝነትን የሚፈልግ ሂደት ነው የሽግግር ፍትህ ሂደት።
የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ መከክሮች በሚገኙ ግባቶች የሚወሰን ቢሆንም በሰሜናዊ ሀገሪቱ ክፍል በነበረው ጦርነት ላይ ኤርትራ የነበራት ተሳትፎ የተጠያቂነት ሂደቱ ላይ የራሱን ተጽዕኖ ማሳረፉ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም።
ኢትዮጵያ ውስጥ ያለውን በተለይ የሽግግር ፍትህ ሂደቱን ከባድ ከሚያደርጉት ነገሮች አንዱ እና በተለይ የተጠያቂነትን ጉዳይ ታውቀውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊ መብት ጥሰት የኤርትራ ወታደሮችና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዛ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራ መንግስት ፈቃደኝነት ይጠይቃል። እሱ የመሆኑ ድል ለኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይት መጠየቅ የማይፈልግ አካል የህወሓትም ሰዎች ይሁኑ በመንግስት በኩል አብዛኛው ጥፋት ወደ እነዛ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል ለማንኛውም። እና ትልቁ በተለይ የሽግግር ፍትሁ በእርቅ ብቻ የሚፈታ ከሆነ ብዙ ላሳስብ ይችላል። የኤርትራን መንግስት የእርቁ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጸሙት ጥፋት ተጠያቂ የሚሆኑበት መንገድ ግን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል።
የሽግግር ፍትህ ትግበራው በኢትዮጵያ ያሉ ትርክት መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖር አይችልም ወይ በሚለው ሐሳብ ላይ የህግ ባለሙያው አቶ ያሬድ ስዩም ተከታዩን ምላሽ ሰጥተዋል።
ምክክር ኮሚሽኑ አጀንዳ መርጦ ባይጨርስ ብዙ ትርክቶች አሉ፣ ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን እንግዲህ የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብአዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ። እነሱ የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ይሄድ ይችላል። ከዛ ውጭ አሁን ካነሳልኝ አኳያ ለራፍልጭ እያሉ የሚጠፉ ነገሮች አሉ። በእኛ ሀገር ሁኔታ ልክ ነው። ይሄኛው ግን ተገፍቶበት ከተካሄደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም። ከሰብአዊ መብትም ከሌሎችም ነገሮች በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው እንደሱ ነው መጠየቅ ያለበት። ከምክክር ኮሚሽኑ ጋር ማጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል።
የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት ዕጣ ፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም።
የሚቋቋሙበት ዓላማ ከምን በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው? የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ ዓላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል፣ ዋናው እንደ መሪ የተቀመጠው በህግ የተሰጣቸው ስልጣን መሳካት ሳይሆን ለወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ ሆኖ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው መንግስት የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይቀነገፋሉ። ትልቅ ረጅም ጉዞና ሀገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም፣ ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም ግን ፈረሰ። ስለዚህ አላማቸውንም ሳያሳኩ የተሰጣቸውን የስም ታይትል እንኳን አላማ ሳያሳኩ ይፈረሱት እና እነዚህ ተቋማቶች ወይ በችኮላ ወይ ላንድ የፖለቲካ ግብ ተቋቁመዋል የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳሉ። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋል። ከአጀማመሩ መነሻው እንደ ፍትህ ሚኒስቴር የተሰጠበት ነገር ለእኔ ግልጽ ስላልሆነ ምናልባትም ተመሳሳይ ዕጣ ፈንታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው ይህንንም አይነት ግጭቶች ጥቅማቸው ያካሄድ ይጎዳሉ ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች እየተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለበለዚያ ግን ያው ትልቁ ችግር ምንድነው የነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ህዝቡ እምነት እንዳይኖረው እንዲጠራጠር እምነት እንዲያጣ ሊያደርግ ስለሚችል መንግስት ይህን ነገር በጥንቃቄ ቢያየው እና ቢያስብበት ጥሩ ይመስለኛል።
መንግስት የሽግግር ፍትህ ሂደቱን በሚቀጥሉ ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በተለይ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት 4 ዓመታት የነበሩ ማንነት መሰረት ያደረጉ ግጭቶች የሽግግር ፍትህን አስፈላጊነት ያጎሉ ስለመሆናቸው በማስጀመሪያው ውይይት ላይ ገልጸዋል። ለዚህም በፌደራል ደረጃ ብቻ ከ10000 በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አንስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትህን አሁን ማሳካት ትችላለች ወይስ እንደቀደሙት መንግስታት ሙከራዎች ሆነ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
ማማዋየነውንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አሁን ደግሞ መስተንግዶን በየሳምንቱ ቅዳሜ በሙዚቃ ቃና ለሚያዝናናችሁ ለእንግዶ ወልዴ ለቅለታለሁ። መልካም ቆይታ።
ተነስተልኝ እንደምን አመሻችሁ። ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ ማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዶ ለኔ ነው። በአሜሪካ ቆየት ባሉ አገርኛ ዘፈኖች የሚታወቀው ቶኒ ቤኔት በኒውዮርክ በ96 ዓመቱ ባለፈው ሳምንት አርብ ከዚህ ዓለም በሞት ተለይቷል። 70 ዓመታትን ያስቆጠረው የሙዚቃ ህይወቱ በረጅምነቱ ብቻ ሳይሆን ቀልብን ሳቢ በሆነና በጥራት የሚያቀርባቸው ዜማዎች መሞላቱ ልዩ ያደርገዋል። ቶኒ ቤኔት በምን ምክንያት እንደሞተ ባይታወቅም ከ7 ዓመታት በፊት በአልዛይመር ወይም የመርሳት በሽታ እንደተያዘ ተነግሮ ነበር። እንዲያም ሆኖ መስፈኑን አላቆመም ነበር። የመጨረሻውን ኮንሰርት ያቀረበውም ከሌዲ ጋጋ ጋር የዛሬ 2 ዓመት ገደማ ዋን ላስት ታይም ብሎ በሰየሙት ኮንሰርት ነበር።
I've got you under my skin.
I've got you under my skin. Tony Bennett እና Lady Gaga Love for Sale ብለው በሰየሙት አልበም ላይ ካሉት ግሩም ዜማዎች አንዱ ነው። በፍራንክ ሲናትራ እና በሌሎችም ዘፋኞች ተቀነቀነ ተወዳጅ የፍቅር ዘፈን ነው።
Under my skin.
mentality. Wake up to reality. But each time I do, just the thought of you makes me stop before I begin. 'Cause I've got you under my skin. Before I begin, 'cause I've got you under my skin, and I love you
like a tattoo
under my skin.
Under my skin.
Yes, I've got you.
That's a great first pancake.
አንቶኒ ዶሚኒክ ቤኔዴቶ ወይም በመድረክ ስሙ ቶኒ ቤኔት በእንዳራፓን አቆጣጠር 1926 ከጣሊያን ከመጡ ወላጆቹ ኒውዮርክ ውስጥ ተወለደ። በሁለተኛው ዓለም ጦርነት ወደ መጨረሻው ላይ በአሜሪካ ጦር ተመልምሎ በእግረኛ ወታደርነት በአውሮፓ ተዋግቷል። በጀርመን ሳለ በሁለተኛ ደረጃ ትምህርት ቤት ከሚያውቀው ጥቁር አሜሪካዊ ወታደር ጋር አብሮ ሲመገብ በመታየቱ የዘር መድሎ የነበረበትና ጥቁርና ነጭ አብረው የማይቀመጡበት ዘመን ነው ከደረጃው ዝቅ ተደርጓል። በቅጣት መልክም አብዛኛውን ጊዜ አለቃው ማድቤት እንዲያጸዳና ጥምንጃ እንዲወረውል ያደርገው ነበር።
The loveliness of Paris seems somehow sadly gay. The glory that was Rome is of another day. Well, I was terribly alone and forgotten in Manhattan. I'm going home to my city by the bay. I left my heart
in San Francisco. ሁለት አማተር ጻፊዎች ሳን ፍራንሲስኮን ለቀው ኒውዮርክን መኖሪያቸው ካደረጉ በኋላ የሳን ፍራንሲስኮ ናፍቆት አላስችል እንዳላቸው የሚተርክ በጆርጅ ኮሪ የተጻፈና ቶኒ ቤኔትን ታዋቂ ካደረጉት የመጀመሪያ ዜማዎች አንዱ ነው።
To be well, little cable car. Make you
your heart to bid. Let's see if the puzzle fits so fine. That's when I'll discover that revenge.
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ አራት ሰዓት የማስተናግዳችሁ እንግዶ ለኔ። የቶኒ ቤኔትን ታሪክ እንቀጥላለን። የሮክ ኤንድ ሮል ሙዚቃ ተወዳጅ የሆነ በመምጣቱ የሙዚቃ ኩባንያዎች ቶኒ ቤኔት ስልቱን እንዲቀይር የሚያደርጉትን ግፊት አልተቀበለም ነበር። እንደውም የተላላቆቹን የሉዊስ አርምስትሮንግ፣ ፍራንክ ሲናትራ፣ ቤሊ ሆሊዴይ እና የሌሎችንም ስራ በመቀጠልና ስራቸው ወደ 21ኛው ክፍለ ዘመን እንዲሻገር ሚና ተጫውቷል። ቀደም ብለን ያደመጥነው I Left My Heart in San Francisco የእርሱ መለያ የሆነና በወቅቱ በእንዳሮፓና ቆጣጠር በ1960ዎቹ ገኖ እንዲወጣ ካደረጉት ስራዎቹ አንዱ ሆነ። የሮክ ኤንድ ሮል ሙዚቃ ተወዳጅ መሆን የቤኔትን ተደማጭነት እንዲቀንስ ቢያደርግም እልቅስ እርሱ ችግሩ የሆነበት የሙዚቃው ጉዳይ ሳይሆን በትዳሩ ውስጥ በነበረ ችግርና ከአደንዛዥ እጽ ሱስ ጋር በተያያዘ የገባበት ሁኔታ ነበር። የአዘፋፈን ስልቱን ሙጥኝ የማለት ውሳኔ በኋላ ትክክል እንደነበር አስመስክሮለታል። የልጅ ልጁ ከሚሆኑ ዘመናዊ ሙዚቀኞች ጋር እስከመጫወት ደርሶ የእርሱ ዘፈን ቃናዎች ዘመን የማይሽራቸው እንደሆኑ አስመስክሯል። አሁን በህይወት ከሌለችው እንግሊዛዊ አቀንቃኝ ኤሚ ዋይንሃውስ እና ሌዲ ጋጋ ጋር በጋራ ያወጣቸው ዘፈኖች ተጠቃሽ ናቸው።
My heart is sad and lonely.
Body and Soul ከኤሚ ዋይንሃውስ ጋር.
For you I sigh. For you, dear, only. Why haven't you seen it? I'm all for you, body and soul.
I spent my days and I hung it.
I can't believe it. It's hard to conceive it that you turn away romance. So
are you pretending?
My life a wreck you're making.
You know I'm your own, but just such a thing.
Thank you.
are you pretending? It looks like the ending. Unless I can have one more chance to prove, dear,
my life a wreck you're making.
You know I'm yours for just the taking.
ተገቢውን ምላሽ ስላላገኘ ፍቅር የሚተርክ ዜማ ነው በሪያን ሶል መልሶ ያልተፈቀረ አፍቃሪ ፍቅሬን ለማሳየት ሁለምን አይን ይሰጣለው ይያለ ወይም ይያለች ነው የድሜ ሙሉ ዲሞክራሲ ሆኖ ቶኒ ቤኔት በ1965 በአሜሪካ በተደረገው የሰልማ መንገምሪ የሲቪል መብት ሰልፍ ላይ ተሳትፏል ከሃሪ ቤላፎንቴና ሳሚ ዴቪስ ጁኒየር ጋር በመሆን ማርቲን ሉተር ኪንግ ሃው ሎንግ ኖት ሎንግ የተሰኘውን ንግግር ባደረገበት ሴንት ጂድ ከተማ ሙዚቃውን አቅርቧል ከሰልፉ በኋላ ቪዮላ ሊዩዙ የተባለች ሴት ወደ አየር ማረፊያዋ አድርሳው ስትመለስ በነጭ አክራሪዎች እንደተገደለች ታሪክ ነገረናል። Old Devil Moon ይሰኛል ዜማው። አተኩራ ስታየው ልቡ እንደጠፋው አፍቃሪ ያወሳል።
It's that old devil moon deep in your eyes. You and your glance makes this romance too hot to handle. Stars in the night, flames in their light, can't hold a candle to your razzle dazzle. You got me flying high and wide on a magic carpet ride full of butterflies inside. Yes, I wanna cry, wanna croon, I wanna laugh like a loon. It's that old devil moon deep in your eyes. Just when I think I'm free as a dove, old devil moon deep in your eyes blinds me with love. Magic carpet ride full of butterflies inside. Yes, I wanna cry, wanna croon, I wanna laugh like a loon. It's that old devil moon deep in your eyes. Just when I think I'm free as a dove, old devil moon deep in your eyes blinds me.
ቶኒ ቤኔት ኔልሰን ማንዴላ እንደ አውሮፓን አቆጣጠር 1996 እንግሊዝን በገቡበት ወቅት ሙዚቃውን አቅርቦላቸዋል። በዋይት ሃውስ ለጆን ኤፍ ኬኔዲ እና ቢል ክሊንተን፣ በእንግሊዝ በኪንግሃም ፓላስ ደግሞ ለንግስት ኤልሳቤት 50ኛ በዓለ ንግስት ላይ ተጫውቷል።
Oh, it's mad. It's a good thing or it's bad, but beautiful.
But beautiful ይሰኛል ግሩም የፍቅር ዜማ ነው ከሌዲ ጋጋ ጋር ከ8 ዓመታት በፊት የለቀቁት ነው
Love is funny or it's sad or it's quiet or it's mad it's a good thing or it's bad but beautiful to take a chance and if you fall you fall and I'm thinking
በስቱዲዮ በተቀረጸው በዚህ የሙዚቃ ቪዲዮ ላይ ሌዲ ጋጋ በግልጽ ስታለቅስ ይታያል። ቶኒም እንባዋን ሲያብስ ይስተዋላል። በእንዳርፓን አቆጣጠር 1963 የመጀመሪያውን ግራሚ ያገኘው ቶኒ ቤኔት በአጠቃላይ የ20 ግራሚ ሽልማቶች ባለቤት ነው። The best is yet to come, Diana Krall ጋር የተጫወተው ነው።
Out of the tree of life, I just picked me a plum. You came along and everything started to hum. Still, it's a real good bet. Best is yet to come.
The best is yet to come, babe, won't it be fine? You think you've seen the sun, but you ain't seen it shine. Wait till the warm-up's underway.
Wait till our lips have met.
Wait till you see the sunshine day.
You ain't seen nothing yet. The best is yet to come, and babe, won't that be fine?
The best is yet to come. The best. Yet to come the day you're mine.
Come the day you're mine, I'm gonna teach you to fly. We've only tasted the wine, we're gonna drain the cup dry.
Wait till you shine so bright for these arms to surround. Should nobody it isn't enough.
Think you've flown before, but you ain't left the ground.
Wait till you're locked in my embrace.
Wait till I draw you near.
Wait till you see that sunshine face.
Ain't nothing like it here.
The best is yet to come, Tony. Won't it be fine?
Anna. The best is yet to come, come the day you're mine. Wait till your charms are ripe for these arms to surround. You think you've flown before, but you ain't left the ground.
Wait till you're locked in my embrace.
Wait till I draw you near.
Wait till you see that sunshine place.
There's nothing like it here.
The best is yet to come, babe. Won't it be fine?
The best is yet to come.
Come the day you're mine.
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 The best is yet to come. በመጀመሪያ ቶኒ ቤነት ቢጫወተው ፍራንክ ሲናትራም የታወቀበትና መለያው የሆነው ዘፈን ሆኗል። The Way You Look Tonight ከሜክሲካዊ ተዋናይት እና አቀንቃኝ ታሊያ ጋር ከ10 ዓመት በፊት የሰራው ነው። ወታደር የአራት ልጆች አባት 60 ሚሊዮን ሬኮርዶችን የሸጠ የበርካታ ውቅናዎችና ሽልማት አሸናፊ ለ70 ዓመታት ዓለምን ከግሩም ድምጽ በሚወጣ ዘፈን ያዝናናውን የቶኒ ቤኔት ባለፈው ሳምንት አርብ ከዚህ ዓለም በሞት መለየትን አስመልክቶ ያዘጋጀውት ህይወቱንና ስራውን በወፍ በረር የቃኘንበት ዝግጅት ተጠናቋል። The Way You Look Tonight በዚህ ዜማ ነው የሚሰናበታችሁ። ለሳምንት ቀጠሮ እንያዝ። ሰላም።
There is nothing for me but to love you just the way you look tonight.
I faint.
Thank you very much.
¡Qué emoción! ¡Bravo!
All right.
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ፕሮግራሙን ከመራለን ከንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። በሰላም እደሩ።